የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ አርብ ሰኔ 3 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል።
በዛሬ ምሽት ቆይታችን በሳምንቱ ውስጥ ካሰማናችሁ ጥንቅሮች መካከል የተወሰኑትን መርጠን በድጋሚ እናስደምጣችኋለን።
ለምሽቱ ያዝናቸውን ዘገባዎቻችንን እናስተዋውቃችሁ።
ወጣቶችና የፖለቲካ ተሳትፎ በኢትዮጵያ
ከዚህ በላይ ልንገፋበት የምንችል አይነት ስርዓት እንዳልሆነ በደንብ ነው ያሳየን። በየአካባቢው የሚፈጠሩ ግጭቶች፣ መፈናቀሎች፣ ድንበር ይሄ እኔ ነው ተብሎ የሚገባው አተካራና የያዘው አደጋ ከዚህ በኋላ እንደዚህ አይነት ስርዓት ይዘን ብንቀጥል የሀገሪቷ ህልውና ሁሉ አደጋ ላይ እንደሚገባ ያረጋገጥንበት ነው። ኦልሞስት አሁን አረጋግጠን
አዲሱን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ቃል አቀባይ ናትናኤል ፈለቀን የሰማችሁት እንግዳችን አድርገን ይዘነዋል። ከቆይታ በኋላ ይሰማል።
ጠያቂ ትውልድ ለመፍጠር በምክንያታዊነት መከራከር ይበጃል ያሉ የጅማ ዩኒቨርሲቲ ተማሪዎችን በውይይት ይዘናቸዋል።
ምክንያታዊነት ሲጠፋ ብዙ ነገሮች ይበላሻሉ ብዬ አምናለሁ። ስለዚህ ከአንቺ የተለየ ሀሳብ ያለው ሰው ሀንድል ማድረግ አለመቻል ትልቅ ስኪል ማጣት ነው ብዬ ስላመንኩኝ ወደ ክርክሩ ክለብ ለመቀላቀል
አብራችሁን እስከ ፕሮግራሙ ማብቂያ ከዘለቃችሁ ሌሎች ለምሽቱ የያዝናቸውን ዘገባዎችም ትሰማላችሁ።
ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ቀደም ሲል በመግቢያችን ላይ ወደ አስተዋወቅናችሁ ዘገባ ነው የምናልፈው። የኢትዮጵያ ዘመናዊ ፖለቲካ ታሪክ ሲነሳ ያ ትውልድ በሚል ተለምዷዊ መጠሪያ የሚታወቀው ከ40ና 50 ዓመታት በፊት ወጣቶች ተሳትፎ ጉልህ ስፍራ ይዟል። ያን ተሳትፎ የተከተለው አሳዛኝ ታሪካዊ ክስተት የኋላ ኋላ ወጣቶች ትውልድ ከፖለቲካ ራሳቸውን እንዲያቀቡ ምክንያት ሳይሆን እንዳልቀረም ይጠቅሳል። አሁን ላይ ደግሞ ወጣቶች ዳግም ወደ ፖለቲካው እየተመለሱ ይመስላል። በምዕራቡ ዓለም ከአውሮፓውያን 1981 ወዲህ የተወለዱ ወጣት ፖለቲከኞች ሚሊኒያል የሚባሉት ማለት ነው የሚል ተቀጥያ መጠሪያ ተሰጥቷቸዋል። እኛም ይህን መጠሪያ እንዋስና ከአንድ ሚሊኒያል ፖለቲከኛ ጋር ያደረግነው ቆይታ እንጋብዛችኋለን። እንግዳችን ናትናኤል ፈለቀ ነው። ወጣቶችና የፖለቲካ ተሳትፎን በተመለከተ ከሀብታሙ ስዩም ጋር አጭር ቆይታ አድርጓል።
ናትናኤል ፈለቀ በጣም አመሰግናለሁ። ብዙ ጊዜ የኢትዮጵያ ፖለቲካ በ60ዎቹ እና በ70ዎቹ ዘመን የተወለዱ ሰዎች ርስት ነው የሚባል አይነት ገለጻ አለ። ከዛ በኋላ የመጡ ሰዎች ያን ያህል የማይደፍሩት ያን ያህል ተሳትፎ የሌለው ነው ብለው ያስባሉ። አንተ ከወጣት አዲስ ፖለቲከኞቹ መንደር እንግዲህ ተቀላቅለሃል። እውነት የፖለቲካው ምህዳር ለወጣቶች የሚሆን ቦታ የለውጥ ቦታ ስላለው ነው ወይንስ ደግሞ ልሞክረው የተወሰነ ነገሩ ልየው ከሚል ሳቤ ነው የጀመርከው?
ያው እንግዲህ የፖለቲካ ተሳትፎ ለማድረግ ኢትዮጵያ ውስጥ ቀላል አይደለም፣ ሁሉም ሰው ያውቀዋል። እና እስከዛሬ ድረስ ከፖለቲካ ጋር ተያይዞ የነበረን ታሪክ ከውሸት፣ ከመገዳደል፣ ከመሳደድ ጋር የተያያዘ ነው። እና ወጣት ስትሆን ደግሞ ብዙ ጊዜ ያው ብዙ ፊቸር ይታያል። እና እነዚህን ነገሮች በተቻለ አቅም ለመሸሽ ትሞክራል። ስለዚህ ካየኸው የራሽናል ዲሲሽን ሊመስል ይችላል። ግን ደግሞ ፖለቲካ እውነተኛ ፖለቲካ ማለት ሰዎች በራሳቸው ህይወት ላይ በአካባቢያቸው ህይወት ላይ እና በአጠቃላይ በሀገር ጉዳይ ላይ ተሳትፎ የሚያደርጉበትና የሚወስኑበት ለውጥ የሚያመጡበት መስክ ነው እና እዛ መስክ ውስጥ መሳተፍ ከተውን አሁን የደረስንበት አይነት ችግር ውስጥ መግባታችን ብዙ ሊገርመን አይገባም። ስለዚህ የኔ ውሳኔ እንደ ወጣት ወይ ወጣት የሚለው ነገሩ ትንሽ አስቸጋሪ ነው ካሉት ሰዎች ጋር ተወዳድሮ መሰለኝ። ግን ምንድነው ያለው የወደፊት ፊውቸሩን መገንባት የሚፈልግ የተሻለ ሀገር ውስጥ መኖር የሚፈልግ ለሚቀጥለው ትውልድ ደግሞ የተሻለ ነገር ማስረከብ የሚፈልግ ነኝ ብዬ አምናለሁኝ። እንደዛ ብሎ የሚያምን ሰው ፖለቲካው እንደዚህ ከተለመደው ይሄ ከመሳደድ ከመገዳደል ወጥቶ እውነተኛ የሆነ በሀገራችን ጉዳይ ላይ የምንወስንበት እንድናደርግ ስራ ይፈልጋል። እንዲሁ ዝም ብሎ ተነስቶ ወደዛ አይሄድም እና ያንን ስራ የሆነ ቦታ መጀመር አለበት። ያንን አሳይመንት እንግዲህ ነው የወሰድ ነው።
በአፍሪካ ብሎም በኢትዮጵያ የወጣቶች ቁጥር በጣም ከፍተኛ ነው። እነዚህ ወጣቶች ያሏቸው ጥያቄዎች አሉ። ኢዜማ የእናንተ ፓርቲ እንደዚህ ያሉ ጉዳዮችን ለመመለስ እንደዚህ ያሉ ጥያቄዎችን ለማርካት ምን አይነት ማራጭ ሐሳቦችን ይዛችሁ ነው የምትንቀሳቀሱ?
እንግዲህ እንዳልከው ነው ብዙ ወጣቶች አሉ። በተለይ ኢትዮጵያ ውስጥ አሁን ብዙ ዩኒቨርሲቲ ገብተው የተመረቁና ስራ ላይገኙ ወጣቶች አሉ። አንደኛውም ይሄ ለመረጋጋት ስጦታችን እንደ አንደኛ መንስኤ ነው ብለን እናምናለን። ስለዚህ ያ አድሬስ መደረግ ያለበት ጉዳይ እንደሆነ ነው እናምነው። በድርጅት ደረጃ የድርጅታ መዋቅራችን ውስጥ ከምርጫ ወረዳ ጀምሮ እስከ ብሔራዊ ስራ አስፈጻሚ ደረጃ ድረስ የወጣቶች ተጠሪ የሚባል ፖዚሽን አለ። ያ በዋነኛነት ወጣቶች በአገር ግንባታ ሂደት ውስጥ እና በፓርቲውም ድርጅት ውስጥ ምን አይነት ተሳትፎ ሊኖራቸው ይገባል እና ያን ተሳትፎ እንዴት ነው ማምጣት የምንችለው የሚለውን በዋነኛነት የሚሰራ ነው። ስለዚህ ያንን በከፍተኛ ትኩረት የምንሰራው ስራ ነው የሚሆነው። ከዛ ባለፈ ግን በፖሊሲ ደረጃ የትምህርት ፖሊሲያችን፣ የጤና ፖሊሲያችን፣ እንደዚህ የስራ ፈጠራ ከኢኮኖሚ ጋር ተያይዞ የምናወጣው ፖሊሲዎች በሙሉ እንደምታውቁት ማህበራዊ ፍትህ ላይ መሰረት ያደረጉ ፖሊሲዎች ናቸው የሚሆኑት እና ከዚህ በፊት እድል ያላገኙ እድል ተነፍገው የነበሩ የማህበረሰቡ አካላት በሙሉ እድል የሚያገኙበትን አይነት ስርዓት መፍጠር ነው የምንፈልገው። እዛ ውስጥ እንግዲህ እኛ ከዚህ ከማደራጀቱ ጎን ለጎን ለረጅም ጊዜ ስንሰራ የቆየ ነው የተለያዩ ባለሙያዎች የተሳተፉበት የፖሊሲ ሚጽፍ ቡድን ነበረን። ያ ቡድን በተለያዩ ዘርፎች በጤና፣ በትራንስፖርቴሽን፣ በትምህርት፣ በአርባን ዴቨሎፕመንት እንደዚህ የተለያዩ ዘርፎች ላይ ዶክመንት ፕሮዲስ ያደርግ ነበር የቆየው። እዛ ውስጥ እንዳልኩ ነው የወጣቶች ሚና እያንዳንዱ ዘርፍ ላይ ምን አይነት ሚና ነው ሊጫወት የሚገባው፣ እንደገና ደግሞ ምን አይነት እድል ነው ሊሰጣቸው የሚገባው የሚለውን በትኩረት የታየበት ነው። እነዚህ ፖሊሲዎች በቅርብ ጊዜ ውስጥ ከህዝብና ከተለያዩ ባለድርሻ አካላት ጋር ውይይት የምናደርግባቸው ይሆናል። የዛኔ በይፋ በስፋት ታዩታላችሁ።
ባለፉት 26 ዓመታት እንግዲህ ኢትዮጵያ ውስጥ ሰፍኖ የነበረው የርዕዮተ ዓለም የብሔርን ፖለቲካ መሰረት ያደረገ ነበር ነው። እናንተ አሁን አዲስ ይዛችሁ የመጣችሁ የዜግነት ፖለቲካን የሚያስቀድም ሌላ ርዕዮተ ዓለም ነው። በቀደመው ርዕዮተ ዓለም ውስጥ ያደጉ ወጣቶችን፣ የቆዩ ወጣቶችን ወደዚህኛው ስሜት፣ ወደ አዲሱ እናንተ ወደምትፈልጉት ስሜት ለመመለስ ያለው ፈተና ምን ያክል ነው? ምን ያክልስ አስፈላጊ ነው ብለህ ታስባለህ?
ፈተናው ከባድ ነው። ምክንያቱም ያው ኦልሬዲ ልክ ነው ብሎ የተቀበለውን አይነት አስተሳሰብ እንደገና አጥርቶ ይሄ ነው ትክክለኛው ብሎ ማስተማርን ይጠይቃል። ስለዚህ እንደው ምንም የማያቅሰውን ማስተማር በጣም ቀላል ነው። አሁን ኦልሬዲ ግን ልክ ነው የሚል አስተሳሰብ የያዘን ሰው ነው የለም ብሎ እሱን አጥፍቶ እንደገና ሌላ አይነት አመለካከት ማስተማር ከባድ ነው የሚሆነው። እንደምታውቀው ሚዲያው፣ ትምህርት ቤት፣ በሁሉም ቦታ ነው እነዚህ ይሄ ዘውግን መሰረት ያደረገው ፖለቲካው የሰዎች ጭንቅላት ውስጥ እንዲገባ የተደረገው እና ያንኑ ያክል ይፈርት ከዛም የበለጠ አይነት ይፈርት ይፈልጋል። ከባድ ነው ግን እጅግ በጣም አስፈላጊ ነው። ምክንያቱም አሁን አገሪቷ የደረሰችበት ሁኔታ ከዚህ በላይ ልንገፋበት የምንችለው አይነት ስርዓት እንዳልሆነ በደንብ ነው ያሳየን። በየአካባቢው የሚፈጠሩ ግጭቶች፣ መፈናቀሎች፣ ድንበር ይሄ እኔ ነው ተብሎ የሚገባው አተካራ እና የያዘው አደጋ ከዚህ በኋላ እንደዚህ አይነት ስርዓት ይዘን ብንቀጥል የሀገሪቷ ህልውና ሁሉ አደጋ ላይ እንደሚገባ ያረጋገጥንበት ነው። ኦልሞስት አሁን አረጋግጠናል። እና እዚህ ውስጥ ደግሞ ትልቁ ፎርስ ወጣቱ ነው። እንደምታውቀው ስራ የሚፈልግ በጣም በቀላሉ ሊነሳሳ የሚችል ቁጡ ወጣት ባለ ቁጥር ትክክለኛ ላልሆነም ሀሳብ ተነስቶ የሆነ ነገር የማድረግ እድሉ ከፍተኛ ነው የሚሆነው። ስለዚህ አንደኛ ማስተማሩ ትክክለኛው ለሀገሪቷ የሚጠቅመው ፖለቲካ ዜግነት ላይ የተመሰረተ ፖለቲካ እንደሆነ ማስተማሩ፣ እንደገና ደግሞ ለእንደዚህ አይነት ወጣት እድል መስጠቱ በስራ የሚሆን እና ኢንጌጅ የሚያደርግበት እድል መስጠቱ ጎን ለጎን ሊሰራ የሚገባው ስራ ነው። እሱን ነው የምንሰራው። ከባድ ነው ግን ምንም አማራጭ የለን፣ መስራት ያለብን ስራ።
ከአንተ በተጨማሪ በምን ቦታዎች ወጣቶች ተሳትፎ እያደረጉ ነው? በኢዜማ ውስጥ
ብሔራዊ ስራ አስፈጻሚ ውስጥ ያሉ ሁለት የወጣቶች ተጠሪዎች አሉ። ሁለቱም ወጣቶች ናቸው። የውጭ አባላት ተጠሪ ፖዚሽን ላይ ያሉ ሰው ወጣት ናቸው። ከኔ እድሜ ወይም በኔ እድሜ በታች ያሉ ሰዎች ናቸው። ይሄ እዚህ ፖዚሽን ላይ ምነግር የሴቶች ተጠሪዎቹን ካየ ወጣቶች ናቸው። የድርጅት ጉዳይ ኃላፊያችን ወጣት በሚባል ፖዚሽን ያለው እና የብሔራዊ ስራ አስፈጻሚው አብላጫው ቁጥር ወጣት በሚችለው እድሜ ክልል ውስጥ ያለ ሰው የያዘው ነው እና ይሄም እንግዲህ ወጣቱ ያለውን ችግር ለመረዳትና መፍትሄው ምን ሊሆን ይችላል ብሎ የሚለውን ነገር በቀላሉ ለመረዳትና ወደ ስራ ለመግባት ቀላል ያደርግልናል ብለን ነው የምናምን።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ ራዲዮ። ወደ ቀጣዩ ዘገባ እናምራ። ወጣቶች ከስሜታዊነት ራሳቸውን ነጻ አውጥተው በመክንያታዊነት የመከራከር ባህል እንዲያዳብሩ በአሜሪካ ኤምባሲ የተቀረጸ አዲስ ፕሮግራም በ14 ዩኒቨርሲቲዎች ተግባራዊ መደረግ ተጀምሯል። በትናንትናው ዕለት በመቀሌ ዩኒቨርሲቲ የሚገኙ ተማሪዎችን ጋብዘን ነበረ። ውይይቱን የመራችው ጽዮን ግርማ ናት። ለዛሬ ደግሞ ወደ ጅማ ዩኒቨርሲቲ ትወስደናለች።
እንግዲህ በጅማ ዩኒቨርሲቲ ተማሪዎችን የክርክር ክለቡን እየመሩና እያወያዩ የሚገኙት ዶክተር ኢማም ወርቅነህ በቋንቋና ስነ ጽሁፍ መምህር ናቸው። በዛሬው ውይይት የተሳተፉት ሁለቱ ተማሪዎች ደግሞ ንጹህ ደጀኔ የአምስተኛ ዓመት የሕክምና ተማሪና ሞገስ ጌታቸው የአራተኛ ዓመት የሕክምና ተማሪዎች ናቸው። ሌሎች ተማሪዎችም አብረዋቸው በዚህ ውይይት ላይ ይካፈላሉ። ዶክተር ይማም ምንድን ነው ይህ ክርክር ለተማሪዎቹ የሚጠቅመው?
ይገርምሻል፣ አሁን ዩኒቨርሲቲ ውስጥ እኔ እንደማስበው ማለት ነው ከተለያየ አካባቢ የመጡት የተለያየ ባህል ያላቸው የተለያየ አስተሳሰብ ያላቸው ዩኒቨርሲቲ ዛሬ ዘመን ትንሿ ኢትዮጵያ እንደማለት ነው ከተለያየ የኢትዮጵያ ክፍል ተሰባስበው የሚገኙበት አንድ ትንሽ ኢትዮጵያ ማለት ነው። እና እዛ ውስጥ የተለያየ አቲቲዩድ ስላለ አንድ ኢሹ ስታነሽ ከተለያየ አንጻር ነገሩን አይተው አመዛዝነው የመናገር፣ የመከራከር፣ የመተማመን፣ የማሳመን ባህል እንዳሳድጉ በጣም ይጠቅማቸዋል ማለት ነው። እንደሚታወቀው አንዳንድ ጊዜ የተለያየ ምክንያት የመናገር የመከራከር አቅማችን ትንሽ በጣም የላላና ሰዎች መናገር ራሱ የማይችሉበት ደረጃ ደርሰው ነበረ። ተማሪዎችም እንደዚህ አይነት ባህልም አልነበረባቸው። ግን አሁን ይችን ነገር ስም እጅግ በጣም ደስተኛ ናቸው። መጀመሪያ አካባቢ ራሱ ሲጀምረው ራሱ አዳራሹ አልበቃም እያለ ተማሪዎች ነበረ ቁመው ሲመለከቱ የነበሩት ማለት ነው። እና ቀርቦ ከማነጋገር አንጻር ከልቸርን ከማስተላለፍ አንጻር መልቲፕል የሆነ ማለት የፕሩለር ሶሳይቲ ከመገንባት አንጻር እንደዚህ አይነት ትሬንዶች ለወደፊቱም ቢሆን በየዩኒቨርሲቲዎች ቢለመዱ በጣም 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 አስፈላጊ ናቸው ብዬ አምናለሁ።
ንጹህ፣ እንግዲህ የሕክምና ተማሪ ነሽ። የሕክምና ተማሪ ደግሞ በጣም ብዙ ጊዜን የሚጠይቅና ትኩረት ማድረግም ትምህርት ላይ የሚጠይቅ ነው። እንዴት ወደዚህ ወደ ክርክሩ ክለብ ልትሄጂ ቻልሽ? በምን ምክንያት ተነሳሳሽ? በምን አሰብሽው?
አመሰግናለሁ። በመሰረቱ ክርክር ማለት ሁሌ በየቀን ህይወታችን ውስጥ የምናደርገው ነገር ነው። ሁለት የተለያዩ ሀሳብ ያላቸው አካላት ሀሳባቸውን ለማቀራረብ የሚያደርጉት ሰላማዊ፣ ምክንያታዊ እና በመረጃ ላይ የተመሰረተ ንግግር ማለት ነው። ስለዚህ አንድ ሰው ለህይወቱ ወሳኝ ኮምፖነንት ነው ብዬ ነው የማምነው። ማለት ከሰው ጋር ተነጋግረን መግባባትና ወደ አንድ መስመር መሄድ ካልቻልን ለወደፊቱ ኑሯችንም ለአመራርም ቢሆን የማይመች ሁኔታ ውስጥ እንገባለን። ምክንያታዊነት ሲጠፋ ብዙ ነገሮች ይበላሻሉ ብዬ አምናለሁ። ስለዚህ ከአንቺ የተለየ ሀሳብ ያለውን ሰው ሀንድል ማድረግ አለመቻል ትልቅ ስኪል ማጣት ነው ብዬ ስላመንኩኝ ወደ ክርክሩ ክለብ ለመቀላቀል።
ምናሴስ ለአንተ ምክንያትህ ምንድን ነው ወደዚህ ክለብ እንድትገባ?
እንደ አንድ ካምፓስ እንደ አንድ ዩኒቨርሲቲ ተማሪ በተለይም ደግሞ እንደ ሕክምና ተማሪ ላካብቶ የሚያስፈልገኝ ክሬሎ ብዬ ስላሰብኩ ነው እኔ ጆይን ያደረኩት። እንደ ሕክምና ተማሪ ያው ከፔሽን ከታካሚዎች ጋር ለመግባባት ሕክምና እውቀት ብቻ ሳይሆን እነሱ ጋር ደግሞ የምንግባባበት እነሱን የምናስረዳበት እነሱን ደግሞ በትክክል የምናክምበት ችሎታ ያስፈልጋል እና ክርክር ማለት ሁለት የሚቃረኑ ሀሳቦችን በሰላማዊ መንገድ ንጹህ እንዳለችው መግለጽ ስለሆነ ይሄኛውን ችሎታ እኔም ማካበት አለብኝ ብዬ ስላሰብኩ ነው ያደረጉት።
ዶክተር ኢማም እንግዲህ ሁለቱም የህክምና ተማሪዎች ናቸው። የሌሎቹ ተማሪዎች ከየትኛው የትምህርት ክፍል እንደመጡ አላውቅም። እነሱ እንደጠቀሱት ከግላቸው ጀምሮ ይሄ ክርክር ባህል ይጠቅማቸዋል። ይሄ ግን አገራዊ ፋይዳ እንዲኖረው ለምሳሌ በኢትዮጵያ ውስጥ በጣም የማግባባና ሰዎች ተደማምጠው ሀሳባቸውን ሊገልጹ የማይችሉበት ተቀምጠው ሊነጋገሩ የማይችሉበት ጉዳይ የዋነኛው የፖለቲካ ጉዳይ ነው። ከዛ የኢኮኖሚ የማህበራዊ እያለ ይቀጥላል እና እዚህ ዩኒቨርሲቲ ውስጥ የተጀመረው ጉዳይ ሀገራዊ ፋይዳ እንዲኖረው ተማሪዎቹ ከተመረቁም በኋላ በሀገር ደረጃ ይህንን ባህል በማህበረሰብ ውስጥ ማስረጽ እንዲችሉ የሚደረግ ነገር አለ ወይስ እዛው ትምህርት ቤት ውስጥ እንደ አንድ ትምህርት ክፍል ተማሪዎቹን ለማገዝ የተደረገ ነገር ነው?
እስከ ዛሬ እንደምታውቂው ያው ለብዙ ዓመታት እንደዚህ አይነት መነጋገር፣ በኮንፊደንስ መከራከር፣ በግልጽ አውጥተሽ መናገር ኖርማሊ ከፖለቲካውም አንጻር ያው አይፈቀድም ነበርም የለም እንደዛ አይነትም አልነበርም። አሁን ግን አንዳንድ ከለውጦች ጋር በተያያዘ መልኩ እነዚህ ነገሮች ጀምረናል። አሁን ግን ይሄ በኢትዮጵያ ደረጃ አልሽው እስካሁን የተጀመረ ያለ ነገር አይመስለኝም። እኛም እንደ ክለብ ፍቃደኛ ለሆኑ ተማሪዎች ነው ሰርቪሱን ስትሰጥ የነበረው። የኔን ፍላጎትና የኔን አስተያየት ከጠየቅሽኝ ይሄ እኔ እንደማስበው ዩኒቨርሲቲ የተጀመረው ወዴታችን ሞዶ ወደተሰቡ እስከ ኤሌመንተሪ ድረስ ባህሉ ቢሰፋ እጅግ በጣም ጠቃሚ ነው ላሉ አሁን ካለንበት ኢሞሽናል ዓለም ውስጥ አውጥቶ በሪዝን በኢንተሌክት የሚያምን ሶሳይቲ ለማፍራት
በምክንያት
አማራጭ የሌለው መንገድ ነው አሁን የሚመስለኝ እኔ ማለት ነው።
አሁን ያሉት ዩኒቨርሲቲ ተማሪዎች ከየት የተውጣጡ ናቸው? ንጹህ እንግዲህ እንዳጋጣሚ ሁለታችሁ የህክምና ተማሪዎች ናችሁ፣ ግን ሌሎቹ የቡድናችሁ አባላት ከየትኛው የትምህርት ክፍል የተውጣጡ ናቸው? ስብጥሩ ምን ይመስላል?
አብዛኞቹ የህክምና ተማሪዎች ናቸው በክርክር ቡድናችን ውስጥ እየተሳተፉ ያሉት፣ ግን የተቻለንን አድርገን ሌሎችንም ለማሳተፍ እየሞከርን ነው።
እንግዲህ ዶክተር ኢማም አሁን ቀደም ብለው እንደጠቀሱት ይሄ ነገር በአገር ደረጃ ቢስፋፋ በጣም ጠቃሚ ነው፣ ከመጀመሪያ ደረጃ ጀምሮ በጣም ጠቃሚ ነው ብለዋል። እና ምናሴ በአንተ በኩል ምን ሀሳብ አለ?
ሁለቱም ለመናገር እንደሞከሩት ያው ዶክተርም እንዳለው ወደ ታች ከኤሌመንታሪ ድረስ ከዛም በታች ያሉት በዚሁ ልምምድ እንዲያድጉና በዚሁ ደግሞ አእምሯቸው የተቀረጸ እንዲሆን በክርክር የሚያምኑ እንጂ በጥል የማያምኑ ሰዎች ሆነው እንዲያድጉ በሀገራችን ቢሰራ፣ ወደ ላይም ደግሞ እኛ ካለንበትም ደረጃ ከፍ ብሎ የእኛ ድምፅ በዚህ ልምድ ውስጥ ያለፉ ሰዎች ድምጻቸውን አሰምቶ ስለተለያዩ ድብቅ ናቸው ሰው ማውራት የለበትም ተብሎ ከሚታሰቡት አስተሳሰብ ወጥቶ በእነዚህ ነገሮች ላይ መከራከርና የሁሉም ሀሳብ በመደማመጥና በህግ በሆነ ነገር በብዙ ልክ ባልወጣ ነገር በኖርማል በክርክር በሚባለው ህግ ላይ በተመሰረተ መልኩ ሁሉም የራሱን ሀሳብ ቢያንጸባርቅ ወደ ላይም ወደ ታችም አሁን ካለንበት ደረጃ የተስፋፋ ቢሄድ ይጠቅማል ሀገራችን ቢያስባሉ።
ዶክተር ኢማም ወርቅነህን እንደዚሁም ደግሞ ተማሪዎቻቸውን ንጹህ ደጀኔና ሞገስ ጌታቸውን ላደረጉት ውይይት እናመሰግናለን። ተከታዩ ዘገባችን ሰሞኑን በማህበራዊ ሚዲያ ሲያነጋግር የቆየ የአንዲት እናት ታሪክን አጭር ነው የምናሰማችሁ። የኢሊባቡር ዞን መቱ ከተማ ነዋሪ የሆነችው አልማዝ ደረሰ የ21 ዓመት ወጣት ናት። ሰኞ ጠዋት 2 ሰዓት ላይ የመጀመሪያ ልጇን ተገላገለች። 2:30 ደግሞ የሁለተኛ ደረጃ ትምህርት ማጠቃለያ ፈተና ተፈተነች። ሆስፒታል ውስጥ እያለች
ቀኔ አልነበረም በርግጥ እኔ ከፈተና በኋላ ወልዳለሁ የሚለውን አስቤ ነበረ፣ ግን እግዚአብሔር ፍቃድ የሆነ ትላንት ሆነ እና 2 ሰዓት ላይ ነው ያለርኩት ከጠዋቱ። በጣም ተጨናንቄ ነበረ። በጣም በቃ ስለ ፈተና ነበር የማስበው እና እየተጨናነኩኝ ያመልጠኛል ብዬ ተስፋ ከቆረጥኩኝ በኋላ መፈተን ትችያለሽ ናለ እዛ የትምህርት ቢሮ ባመጣ እድል ማለት ነው። በጣም ደስ አለኝ። ፈተና መፈተን ቻልኩኝ። 2 ሰዓት ላይ ልጅ 2:30 ላይ ፈተና ተፈተንኩኝ። በጣም ደስተኛ ነው የተሰማኝ። በጣም ደስ አለኝ። ምክንያቱም ይህን ሁሉ አመት ለፍቼበት በቃ በአንድ ቀን ፈተና ላልፈትነ እንግዲህ በጣም ስጨናነቅ ነበረ እና በዚህ አጋጣሚ ትምህርት ቢሮን በጣም ማመስገን እፈልጋለሁ። በጣም ለዚህ አይነት እድል በመኖሩ ማለት ነው።
የመጀመሪያውን ቀን ፈተና በሆስፒታሉ ውስጥ ቀጥሎ ያለውን ደግሞ ወደ ትምህርት ቤቷ ተመልሳ ፈተናዋን ወስዳለች። ዘገባዋን ያደረሰችን ፀሐይ ዳምጤ ናት።
ከጋቢና ቪኦኤ ጋር ነው ያላችሁት አድማጮች፣ አብራችሁን ስለሆናችሁ እናመሰግናለን። ቀጣዩን ዘገባ ደግሞ ጽዮን ታስተዋውቃችኋለች።
ሚቱ እኔም በደል ደርሶብኛል በሚል የሚጠራው ዘመቻ በምዕራቡ ዓለም ስልጣናቸውን ሀብታቸውንና ዝናቸውን መከታ በማድረግ የወሲብ ጥቃቶችን ያደረሱ ሰዎችን በማጋለጥ ይታወቃል። ይህንን መብትን የማስከበር ሂደት በምሳሌነት የወሰዱ ወጣቶች ኢትዮጵያውያንና ትውልደ ኢትዮጵያ ላይ የሚደርሱ ወሲባዊ ጥቃቶችን የሚያጋልጥ ሚቱ ኢትዮጵያ የተሰኘ የበይነ መረብ መርሃ ግብር ጀምረዋል። ከመስራቾቹ መካከል አንዷ ትዕምርት ሽመልስ ትባላለች። ከሀብታሙ ስዩም ጋር ቆይታ አድርጋለች። የመጀመሪያውን ክፍል ዛሬ እናሰማችኋለን።
በጣም አመሰግናለሁ ትምህርት ሽመልስ እንግዳችን ሆነሽ ስለተገኘሽ፣ አንቺ እንግዲህ ማህበራዊ መገናኛ አውታሮችን የተለያዩ ለውጦችን ለመፍጠር ከሚጠቀሙ ወጣቶች መካከል አንዷ ነሽ። ብዙ ጊዜ የምትታወቂው ደግሞ በቤት ውስጥ በቤተ ዘመድና በመሰል የሚደርሱ ወሲባዊ ጥቃቶችን ወሲብ ትንኮሳዎችን የሚያጋልጡ ዘመቻዎችን በማነሳሳት ነው በመጀመር ነው። ለምንድን ነው በዚህ ሐሳብ ላይ መንቀሳቀስ የፈለግሽው?
እኔ ብቻዬን አይደለም ይሄን ነገር የመሰረትኩት፣ ሁለት ሌሎች ልጆች አሉና ሶሻል ሚዲያ ላይ ብዙ ጊዜ የምናጠፋው ሶሻል ሚዲያ ላይ ነው። እኔ ብሎገር ነኝ፣ ብሎግ አረጋለሁ። አንቺ ነኝ የሚል የራሴ ፔጅ አለኝ፣ ስለ ራሴ ህይወት ተመክሮች የማካፍልበትና ሌሎችም ሰዎች አሁን ኢንተርኔትና ሶሻል ሚዲያ ላይ ጊዜ እናጠፋለንና አንደኛዋ ከመስራቾቻችን አንደኛዋ ሌላ የግል ፔጅ አላት እና እዛ ፔጅ ላይ አነጋጋሪ ጥያቄዎችን በሶሳይቲያችን ውስጥ ኢትዮጵያን መሀል አንዳንድ ነገሮች እያነሳች ጥያቄዎች እየጠየቀች ሰዎች መልስ ይመልሱላታል። ስክሪንሻት እያነሳች ፖስት ታደርጋለች። እንደሱ አይነት ልምድ ነበራት እና እዛ ላይ ነው የተጀመረው ይሄ ሁሉ ነገር። ብዙዎቻችን አላሰብነውም ነበረ። እናም የአርኬሊ እንትን ላይፍታይም ላይ የአርኬሊ ፕሮግራም ኤር ያደረገ ጊዜ እኛ ሶሳይቲ ውስጥ ኢትዮጵያውያን ውስጥ እንደ አርኬሊ የመሰሉ ሰዎች አሉ ወይ? ሁ አር ዘ አርኬሊስ ኢን አር ኮሚኒቲ ብላ ጀመረች። አርኬሊ እንደታወቀው የፖፕ አቀንቃኝ ነው እና ከእድሜ በታች ያሉ አንደር ኤጅ የሆኑ ለአቅመ አዳም ያልደረሱ ሴቶች ላይ ጥቃት በማድረስ የታወቀ ሰው ነው። ላይክ እንደዚህ አይነት ኬዞች አሉት። ከዛ በቃ ሀንድረድስ በመቶዎች የሚቆጠሩ ታሪኮች ሼር መደረግ ጀመሩ እዛ ፔጅ ላይ የሚያስደነግጥ ሁኔታ እና እኔም ፐርሰናሊ የገጠመኝን ነገሮች ሼር ለማድረግ እስከዛሬ ለቤተሰብ እያሰብኩ ለትዳሬ እያሰብኩ የተጨነቅኩ ያላወጣኋቸው ታሪኮች ነበሩኝ እና ኢምቦልድንድ ሆንኩኝ፣ ድፍረት አገኘሁኝ። እኔም ታሪኬን ሼር አረኩ። ከዛ ይሄ ነገር በጣም መወራት አለበት፣ አንድ ቀን ብቻ አውርተን የምናልፈው ነገር አይደለም። ሴት የሆነ ዴዲኬትድ የሆነ ለዚህ የተወሰነ ፔጅ ያስፈልገናል። ምንን በለው ሚቱ ኢትዮጵያ ምናምን ተብሎ ከዛ ነው ያደገው። ና ሶስት ነን መስራቾቹ። ጥያቄህን ለመመለስ ለምንድን ነው እንደዚህ ያደረግ ነው? አገን ሶሻል ሚዲያ ላይ በጣም ጊዜ ይጠፋል። ሰው ኢንፎርሜሽኑን የሚያገኘው አሁን ስልክ መያዝ ና ኢንተርኔት ብራውዝ ማድረግ ዴይ ቱ ዴይ ስራችን ነው። በሰዓታት ነው የምናወጣው ጊዜ ና ሰውን ባለበት ቦታ መድረስ እንዳለብን ስለገባን ነው፣ ሞር በሚጠቀመው ጋጀት ማለት ነው።
እንደዚህ መሰል ዘመቻ የሚያስጀምር አሳሳቢ ጉዳይ ነው ወይ? ይሄ በቤተሰብ ውስጥ በቅርብ ዘመዶች የሚደርሱ ወሲባዊ ጥቃቶች እና መሰል ጉዳዮች ይህን ያክል አሳሳቢ ደረጃ ላይ ደርሰዋል ወይ ብሎ የሚያስብ ሰው አለ? እስቲ ምን ያክል አሳሳቢ እንደሆነ የተወሰኑ ነገሮችን ጠቃቅሰሽ ንገሪን።
በጣም በጣም አሳሳቢ ነው። በልጅነታቸው የደረሱ ነገሮች እስካሁን አምቀው ሳያወጡት፣ በብዛት ደግሞ የኔ ጥፋት ነው ብለው ሼም ይዘው ጊልት ይዘው ማፈርን ይዘው አድገው ህይወታቸው ላይ ደህና ደረጃ እንኳን ደርሰው ደስታና ሰላምን ኤክስፒሪየንስ ማድረግ የማይችሉ ሴቶች በጣም በብዛት አሉ። ሼር ከተደረጉት ከተካፈሉት ታሪኮችም የተረዳ ነው እሱን ነው። ልጆች በማይጠረጥሩት ሰው ሊወደኝ ሊንከባከበኝ ይገባል ብለው በሚያስቡት ሰው ሴት ልጆች የሚደርስባቸው ጥቃት በየቤቱ በየጓዳው ያለ ነገር ነው። ይሄንን ንቅናቄ ስንጀምረው በርቱ ጎብዙ ልክ ነው እንዳለንም ሰው በፍጹም የለም ውሸታችሁን ነው የኢትዮጵያን ታሪክ የአበሻን ባህል ቴንት ለማድረግ ወይንም ጠባሳ ለመጣል ብላችሁ ነው ብሎም የገረመውም ሰው አለ፣ ዲናይ ያደረገውም ሰው አለ። ግን አንደኛ ኤቪደንስ የሚሆንልን ሼር የተደረጉት ታሪኮች ናቸው፣ ተመሳሳይነታቸው። እነዚህ ነገሮች ታፍነው ሴቶቹ ወይም የሆነ ቦታ ተወስደው አብዳክት ተደርገው አይደለም እነዚህ ጥቃቶች የደረሱባቸው። በብዛት ሴቶች ብቻ አይደሉም፣ ባይ ዘ ወይ ወንዶችም ናቸው። ያው የሴቶቹን ነው በብዛት ከቨር የምናደርገው እዛ ላይ ስለሆነ በጣም መስራት የሚያስፈልገን ብለን ስለምናምን እንጂ የሁለቱም ጾታዎች ችግር ነው። እና ታሪኮቹ ራሳቸው ይመሰክራሉ በጣም ለአስፈላጊነቱ እና ለአሳሳቢነቱ።
ምናልባት የማህበራዊ ሚዲያ ዘመን መሆኑ የማህበራዊ ሚዲያ አማራጮች መብዛታቸው እንደዚህ ያሉ ሀሳቦችን አንስታችሁ ለመወያየት ኃይል ሆኖናል ብላችሁ ታስባላችሁ? በቀደመው ዘመን የማይደረግ አሁን ግን ቴክኖሎጂና እነዚህ አውታሮች መስፋፋታቸው ይህንን ሀሳብ ለማንሳት ምን ያክል ጠቅሟቸዋል?
በጣም በጣም ትልቅ ጠቃሚነት አለው። ድሮ ሰው ሰብስበህ በወረቀት ተናግረህ በደብዳቤ ጠርተህ በጋዜጣ አሳትመህ ወይም ቲቪ ላይ ቀርበህ ሬዲዮ ላይ ቀርበህ ብቻ ማውራት የምትችላቸው እነዚህን ነገሮች በአንዴ አንድ ፖስት አድርገህ ታሪክ የሆነ ከሆነ ሰው ታሪክ መጥቶ ታሪኩን ዌብሳይት ላይ በማውጣት ወይም ኢንስታግራም ላይ ወይም ፌስቡክ ላይ በማውጣት by the thousands በጣም በደቂቃዎች ውስጥ ሺዎች የሚቆጠሩ ሰዎች ያዩታል። ማየቱ ብቻ ሳይሆን ደግሞ እዛው ላይ ጥያቄን በመጠየቅ የራሳቸውንም ታሪክ በመስጠት መልስን በመስጠት እርስ በርስ መማማር እርስ በርስ ኢንተራክት የማድረግ ነገር አለ። ሶሻል ሚዲያ በጣም እኔ የወጣት ልጆች አሳዳጊ ነኝና በጣም ሶሻል ሚዲያ አታብዙ ምን አይነት እድሜ መጣ ምናምንም ልም እናት ነኝ at the same time ግን በዚህ በኩል ሳይው ግን በእንደዚህ አይነት አክቲቪዝሞች ወደፊት እንድንራመድ በጣም አስተዋጽኦ አድርጎልናል።
የአንድ ዘመቻ ወይንም የአንድ እንቅስቃሴ ውጤታማነት የሚለካው በማህበረሰብ ውስጥ ወይንም ዘመቻው ባተኮረባቸው የማህበረሰብ አባላት ላይ የፈጠረው ለውጥ በማየት ነው። ምን አይነት ለውጥ አምጥተናል እስካሁን ድረስ ብለሽ ታስቢያለሽ? በእናንተ በጀመራችሁት ዘመቻ ሰዎች የውስጣቸውን ለመተንፈስ መነሳሳታቸው አንድ ነገር ሊሆን ይችላል። ከዛው ውጪ ግን ጥቃት የፈጸሙ ሰዎች እንደዚህ ያሉ በደሎችን የፈጸሙ ሰዎችን ተከታትሎ ደግሞ ተገቢውን የህግ ቅጣት እንዲያገኙ የሚያደርግ ማነሳሳት ሰርታችሁ ተውቃላችሁ ወይ?
እንግዲህ ወደፊት ወደዛ ነው መሄድ የምንፈልገው። በጣም 6 ወራችን ነው ከጀመረን ይሄንን ነገርና በጣም በኢንፈንሲው በልጅነቱ ያለ ሙቭመንት ነው። ግን በ6 ወር ውስጥ መድረስ የቻልነባቸው ነገሮች ኢቭን ሃውስሆልድ ስም መሆን ሚቱ ኢትዮጵያ እንዳለ ማወቁ ሰው ታሪካቸውን ሼር ማድረግ መፈለጋቸውና የት እንደሚሄዱ ማወቃቸው ራሱ ትልቅ ወደፊት የሄድነው መንገድ ነው ባጭር ጊዜ በያስባለሁኝ። ሌሎች በዚህ ሙቭመንት አካባቢ አረጋውያን የሆኑ አንጋፋ የሆኑ ሙቭመንቶች አሉ። እነ ሴታዊት እና የለው ሙቭመንት ከነሱ ጋር በጣም በቅርብ ለመስራት ኢትዮጵያም ሄጄ ጎብኝቻለሁ ቢሮአቸውና በቅርብ ከነሱ ጋር ፓርትነር ለማድረግና እነሱንም ለማገዝ ታጥቀን የተነሳንበት ሁኔታ ነው ያለው። አንድ ሴት እኔ ብቻ ነኝ ብላ በማሰብ ራሷን ትጎዳ ራሷን ትበድል ወይንም ራሷን ትኮንን የነበረች ሴት ታሪክን የሌላን ሰው ታሪክ አንብባ እኔም እኮ እንደዚህ ሆኛለሁ ብላ ሶሊዳሪቲ ማግኘት ወይንም ሪሌት ማድረጉ ብቻ ሳይሆን እንደዚህ አይነት ነገር ሀፕን አድርጎባቸው ኦቨርካም አድርገው ሰርቫይቭ አድርገው ደና ደረጃ ላይ የደረሱትን ሰዎችም ታሪክ በማየት ህይወቷን ማሻሻሏ በጣም ትልቅ ስቴፕ ነው ብለን እናምናለን።
እንግዲህ አድማጮች ፕሮግራማችንን ስታደምጡ የነበረው የስካሁኑ ነበር። እስቲ እዚህ ላይ እንደው አንዲት ሙዚቃ እንጋብዛችሁ። አብነት አጎናፍር፣ ዘሪቱ ከበደና ጆኒ ራጋ የተጫወቱት ነው። ጋቢና ፍሬ ጉዟችን በዚሁ ተጠናቀቀ።
እኔ ሙዚቃ ባንቆርጦ ደስ ይለን ነበር።
ሰዓት የለንም።
መሰናበት አድማጮች በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። የዛሬ የድምፅ መሀንዲሳችን ደሳሌ መኮንንና
የስርጭት መሀንዲሷ ደግሞ ቲያን ነበረች። በጀመርነው ሙዚቃ እንሰናበታለን። ደህና ደሩ።